ይህ በአትላንታ ጆርጂያ በምትገኘው በኢትዮጵያ ወንጌላዊት ቤተክርስቲያን ተዘጋጅቶ የቀረበ የሳምንቱ የሬዲዮ ፕሮግራማችን ነው። የተከበራችሁ የዝግጅታችን ተከታታዮች እንደምን ሰነበታችሁ? ይህ ከአትላንታ ጆርጂያ ወደ እናንተ እየተላለፈ ያለው የሳምንቱ የሬዲዮ ፕሮግራማችን ነው። ባለፈው ሳምንት ዝግጅታችን እንደምታስታውሱት በእውነተኛ አለት ላይ የታነጸ ህይወት በሚል ቄስ ዶክተር ቶሎሳ ጉዲና አንድ መልእክት ጀምረውልን ነበር። አንድ አማኝ ጸንቶ መቆም ያለበት ማጥናትና ማንበብ ማሰላሰልም የሚገባው የእግዚአብሔርን ቃል እንደሆነ ተመልክተናል። ለዛሬም ቀጣዩንና ሁለተኛውን ክፍል ያስደምጡናል። እናንተም ዝግጅታችንን እስከ ፍጻሜው ድረስ እንድትከታተሉ በማክበር ጋብዘናል። ታጫውትህ በዜማ ፊትህ ለዘላ ሞጋት ልንገር ማንነት ግን ስምክን ልጥራ ላቆላምት እውጣ ከፊትህ ታላብዛለም ስካራ ታሬስ ለአንተ በስቶያል ይነውና ታጫውት በዜማ ፍትህስ ለላሞጋክስ ለንገር ማንነት ግን ስምክን ልጥራላ ቆላምተ ህውጣ ከፊትህ ታላብዛለም ስካራ ታሬስ ለአንተ በስቶያል ይነውና
የሱን ስም እየተጠቀሙ እሱን ሳያውቁ ይሄንን የሚያደርጉ ሰዎች አሉ ነው። በግል ህይወታቸው ጌታን ሳያውቁ የጌታን ስም በመጠቀም በመናፍስት ኃይል የተለያዩ ምልክቶችን ሊያደርጉ እንደሚችሉ ጌታ ኢየሱስ ተናገረን፣ ነገረን፣ አስጠነቀቀን። እኔ ለምን የፈለገውን አይሆንም። በእርግጥ ገና የበለጠ ጠላት ማሳየት የሚችል ምልክቱ በሙሉ አልሆነም። ገና እሳትን ከሰማይ ያወርዳሉ አለ ጌታ ኢየሱስ። እሳትን የሚያወርድ እስካሁን አላየንም። በቴሌቪዥን ላይ በእሳት የሚጫወቱትን ብቻ ነው ያየን። ነገር ግን ከሰማይ እንኳ እሳትን የሚያወርዱ ከሆነ ይሄ ምልክታቸው አይደለም። የኢየሱስም ማወቅ ኢየሱስን የማወቅ ምልክታቸው አይደለም። በምድር ላይ የሚደረጉ ሁሉ ከእግዚአብሔር ነው ማለት እጅግ ያስቸግራል። በማቴዎስ ወንጌል ምዕራፍ 24 ቁጥር 23 እና 24 ላይ በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዛ አለ ብላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ብቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትንና ድንቅን ያሳያሉ። አንድ ሰው አንድ ነገር ስለናንተ ስለነገራችሁ አፋችሁን ከፍታችሁ ልባችሁን አትስጡት። ሰይጣን ብዙ ነገር ይናገራል። ስለናንተ እንዲህ ነው ብሎ ስለተናገረ ከእግዚአብሔር ተላከ ማለት አይደለም። የሰውየው ህይወት መመልከት አለብን። በህይወት ውስጥ ፍሬ፣ የመንፈስ ቅዱስ ፍሬ ቅድም በመጽሐፍ ቅዱስ ተናግሩብ እንደቀረበ ሰላም፣ ፍቅር፣ ትዕግስት የሚል እነዚህ የመንፈስ ቅዱስ ፍሬዎች አሉ። አጋንንትን መውጣት አይጨምርም። ትንቢትን መናገር አይጨምርም። ስለዚህ እኔና እናንተ ዘመኑን ለማወቅ የእግዚአብሔርን ቃል በሚገባ ማወቅ ይኖርብናል። ይህን ድንቅና ምልክት ለማድረግ የሚጓጉት ለጌታ ክብር ሳይሆን አቴንሽን አገኝተው ኪሳቸው ለማዳበር የሚሮጡ አሉ። ዊ ሃቭ ቱ ሉክ፣ አይናችን ከፈት። ምንም ታምር ነገራችሁ በገንዘብ ላይ ያተኮረ በዝናቸውና በስማቸው ላይ ያተኮረ ከእናንተ ለእናንተ አይጠቅማችሁምና እዛው አቁሙ፣ ቁሙ። ሰዎች ዛሬ እንደዛ ነው። ትንቢት ለመናገር የሚፈልጉት ተከታዮችን ለማግኘት ነው፣ ገንዘብ ለመሰብሰብ ነው። ያ እግዚአብሔር ጌታ ኢየሱስ ያስጠነቀቀን ነው እና ስለዚያ መጠንቀቅ ያስፈልገናል። በምድር ላይ የጌታ ስራ ያለ ገንዘብ እንደማይሰራ ሁላችን እናውቃለን። ሆኖም ጌታን በማያስከብር በሰው ህይወትና በተተኪው ትውልድ ላይ ያላተኮረ ማንኛውም አገልግሎት ጌታ ኢየሱስ ፍቅር፣ የመንፈስ ቅዱስ ፍሬ የማይገለጥበት አገልግሎት የፈለገ ለምን አይሆንም? ከእግዚአብሔር አይደለም፣ ከእግዚአብሔር አይደለም። ባለፈው ዓመት አዲስ አበባ ስቴዲየም ስብሰባ ሲደረግ አንድ ትንቢት ከኢትዮጵያ ከውጭ መጥቷል ተባለ። ውስጤ በጣም ተቆጣ። ለኢትዮጵያ አንድ መልእክት መጥቷል፣ በቃ እንደዚህ እንደዚህ ይሆናል። እዛ አደባባይ ላይ ቆመ። ይሄንን ትንቢት በክርስቶስ ኢየሱስ ስም ሽሬ አለው። እውነትም ተሻረ። እኔና እናንተ ትንቢትን አሜን ብላ አንዳንድ ጊዜ ደግሞ እንሽራለን። ይሄንን እሽራለሁ፣ በቃ አለቀ። ስለዚህ የእግዚአብሔርን ቃል መስማት እገሌ እንደዚህ ተናገረ። ለምን ለምን መላእክ ከሰማይ ወርዶ አይናገርም? መላእክ ከዚህ ያለፈ መልእክት የለውም። አሜን በሉ እስኪ። ከዚህ የበለጠ ከዚህ ያለፈ መልእክት ካለ እንደው የአጥፊዎችና የወንበዴዎች ድምፅ ነው፣ መልእክት ነው፣ ከጌታ አይደለም። ስለዚህ በምድራችን ላይ የምነገረውን ትንቢት በሙሉ ልንቆጣጠር እንችላለን። ዊ ዶንት አክሴፕት ኢት፣ በቃ አለፈ። ውጭ አገር ቁጭ ብሎ እንደዚያ ይሆናል በኢትዮጵያ ብሎ የምናገሩትን እኔ መልካም ነገር ለምን አይናገሩልን? አሁን ረሃብ ይሆናል ምናምን አሁን ረሃብ ኢትዮጵያ ትንቢት ያስፈልጋታል? ጌታ ያሳያችሁ። ትንቢት ያስፈልገናል እንዴ? ይሄ መገለጥ ያስፈልገናል? አንዱ ተነስቶ እንደው እንደዛ ብሎ መናገር ያስፈልጋል? ስንት ጊዜ አይታችኋል? እንዴ የዕለት እንጀራችን አይደለም እንዴ? ስለዚህ እዚህ ቤተ ክርስቲያን ያላችሁ እግዚአብሔር ቃል ላይ እንድትቆሙ እፈልጋለሁ። በእግዚአብሔር ቃል ላይ ይሄ የእግዚአብሔር ቃል በሕይወታችሁ ውስጥ ገብቶ ሰው ገና አፉን ሲከፍት ከምን እንደምናገር እንድታውቁ። ምክንያቱም ይሄ የእግዚአብሔር ሀሳብ እግዚአብሔር ቃል ነው። ወገኖቼ መጽሐፍ ቅዱስ የእውቀት ሁሉ የጥበብ ሁሉ የማስተዋል ሁሉ የመለየት ሁሉ የሕይወት ሁሉ ማይደር ነው፣ ማይደር ነው። ገና የምገለጥልን ነገር የለም ከዚህ ያለፈ። ኢየሱስ ክርስቶስ የመገለጥ ሁሉ መጨረሻ ነው። ከሱ አልፎ የምገለጥ ነገር የለም። ስለዚህ ይህ ቃል በዚህ ቃል ላይ አንድ ነገር አይጨመርም፣ አንድ ነገር አይቀነስም። የሚያስፈልገው የእግዚአብሔር ዘላለማዊ አጀንዳ በዚህ ቃል ተጽፏልና እኔና እናንተ ይህንን ቃል ማጥናት አለብን። ይህን ቃል ማጥናት አለብኝ በሉ እስኪ። ማወቅ አለብን። ልክ እንደ በግ አንድ ሰው መጣ፣ አንድ ነቢይ መጣ፣ ከተማው እንደው የተናወጠ የደረሱ የደረሱ በጣም እኮ የሚያሳዝን ነው። እንደዚህ ብታደርጉ እንደዚህ ብታደርጉ እየተባሉ ባለፈው ጊዜ እንደነገርኳችሁ በኤልሻዳይ ቴሌቪዥን ላይ አንድ ሳምንት የንስሐ ሳምንት አደረግን አሉ። ምንድን ነው ለምንድን ነው የንስሐ ሳምንት ሲባል እግዚአብሔር በቃ እነዚህ በተለይ በአረብ ሀገር የት በችግር ላይ ያሉት በቴሌቪዥን የሚከታተሉት እንትን በስልክ እንትኖችን የነቢያት ስልክ ይሰጣችኋል መሰለኝ። እነዚህ ፕሮፌሽን ያደረጉ አሉ። ውጭ ብሎ አንቺ ዛንሽ አይደለ እንደዚህ ይሆንልሻል። ብዙዎቹን ሰለቧቸው፣ ብዙዎችን ሰረቋቸው፣ የብዙዎችን ትዳር አፈረሱ። የትን ቤት ነው ልብ አርጉ። ይሄ ከአጋንንት ነው። አንተ እግዚአብሔር ይናገራል ከፈለገ እግዚአብሔር ሰው የለውም አይናገርም አልልም። ነገር ግን በቅድስናና በንጽህና ህይወትን በሚያንጽ መልኩ ይናገራል። ወደ ኪሲ የምገባ ከዛም ሊያልፍ ነውና ተጠንቀቅ፣ ተጠንቀቅ። አንድ ቃል ተናግሮ ሁለተኛው እርዳታ ከሆነ ተጠንቀቅ። ቢመስለን ባይመስለን መሰረታችን ይህ ቃል መሆን አለበት። ጌታ እግዚአብሔር ዘላለም አምላክ የምናገረን የምመራን በዚህ ቃል ነው። የምቀርጸን የሚያሳድገን በዚህ ቃል ነው። የመንግስቱ ሰዎች የሚያደርገን በዚህ ቃል ነው። ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ አንድ ያደረገው ብቸኛ ተአምራት የደቀ መዛሙርቱን አእምሮ ለቃሉ መክፈት ነው። ጌታ ኢየሱስ ከትንሣኤ በኋላ ተአምራት አላደረገም። የታምራት ሁሉ ተአምራት ግን የደቀ መዛሙርቱን አእምሮ ለቃሉ ከፈተ። የእስራኤል ቅዱስ እግዚአብሔር ለቃሉ አእምሮአችንን ይክፈትልን። አሜን፣ ይክፈትልን። የቃሉ ምስጢር፣ የቃሉ እውነት፣ የቃሉ ፈዋሽነት፣ የቃሉ ኃይል፣ የቃሉ ምርት በክርስቶስ ኢየሱስም በሕይወታችን ውስጥ በሙላት ይግባ። ዛን ጊዜ እነዚህ ርካሽ ነገሮች ቦታ እና ጆሮ የላቸውም። የተአምራት ሁሉ ተአምራት የሰው አእምሮ ለእግዚአብሔር ቃል መከፈት። ጌታ ኢየሱስ ክርስቶስ በእግዚአብሔር ቃል ላይ መቆምን ትልቅ ቦታ ሰጥቶታል። እንደገና የማቴዎስ ወንጌል ምዕራፍ 7 እንደገና ወደዛ እንመለሳለን። ዋይ ቃሉ በጣም አስፈላጊ ስለሆነ ከቁጥር 24 እስከ 27 ስለዚህ ይህን ቃልን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። የእስራኤል ቅዱስ እግዚአብሔር የእግዚአብሔርን በእግዚአብሔር ቃል ላይ ቆመን የእግዚአብሔርን እውነት እንድናውቅና እንድንኖርበት የሚያስተው ልብ ይስጠን። ልባም ሰው አለ። ልባም ሰው፣ ልባም ሴት፣ ልባም ሰው፣ ልባም ሴት። ዝናብም ወረደ፣ ጎርፍም መጣ፣ ዓለም በዛ የተሞላ ነው። ነፋስም ነፈሰ፣ ያንም ቤት ገፋ፣ በዓለትም ላይ ስለተመሰረተ አልወደቀም። ያፈለገ ነገር ለምን አይመጣም? ለፈለገ ነገር ለምን አይመጣም? በአለቱ ላይ የቆመ አነቃነቅ። ይህንም ቃልን ሰምቶ የማደርገው ሰው ሁሉ ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል። ሰነፍ ነው። ቀድሞኑ ቤቱን በአሸዋ ላይ፣ ህይወቱን በአሸዋ ላይ፣ ንብረቱን በአሸዋ ላይ የሚያደርግ ሁሉ ሰነፍ ነው። ዝናብ ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያም ቤት መጣ፣ ወዳደቁም ወደቀ። ቤቱ አወዳደቁም ምን ሆነ? ታላቅ ሆነ። አወዳደቁም ታላቅ ሆነ። ወገኖቼ በቃሉ ላይ ያልተመሰረተ ህይወት፣ በቃሉ ላይ ያልተመሰረተ እምነት፣ በቃሉ ላይ ያልተመሰረተ ሃይማኖት፣ በቃሉ ላይ ያልተመሰረተ አገልግሎት ማንኛውም ጎርፍ ይዞት የሚሄድ አሸዋ ይመስላል። አይተርፍም፣ አይተርፍም። የመጣ ሁኔታ በሙሉ ያናጋዋል፣ ያናጋዋል። የሰዎች ህይወት ሲናጋ አይታችሁ ሰምታችሁ አታውቁም? ትላንትና ሃሌሉያ ይል የነበረው ዛሬ ማጽናናት እንኳ የማይቻል እግዚአብሔር እንዲህ አድርጎኝ፣ እግዚአብሔር ለምን እንደዚህ አለኝ፣ እንዲህ ብሎኝ፣ እንደዚህ ሆነ፣ እኔ ምን ተስፋ አለኝ፣ እግዚአብሔር መተው አለብኝ። እንደዚህ አይነት ክርስትና ቀድሞውኑ ክርስትና አይደለም። ችግር የእግዚአብሔር ሰዎች ችግር ያጋጥማቸዋል፣ ፈተና ያጋጥማቸዋል። ይሄ የለም አይደለም። ነገር ግን ፈተና ሲመጣ ችግር ሲመጣ ከጌታ ጋር ያጣብቃቸዋል። ከዛ ሄደ ወደ ማን ልትሄድ ነው? መጽናናት ያልቻልክ በዚህ በእግዚአብሔር ቃል ላይ ማን ሊያጽናና ነው? አጅረ እግዚአብሔር ከዛ ይጠብቀን። አሜን፣ ይጠብቀን። በመጀመሪያ ደረጃ በእውነት የእግዚአብሔር ሰዎች የዳን መሆናችን የቃሉና የመንፈሱ ምስክርነት እንዲኖረን ያስፈልገናል። የዳኑ ሰዎች ምስክርነት አላቸው በሕይወታቸው ውስጥ። አንደኛ ዮሐንስን እስኪ ታወጣላችሁ። አንደኛ ዮሐንስ የዮሐንስ ወንጌል አይደለም። አንደኛ ዮሐንስ ምዕራፍ 5 ከቁጥር 10 ጀምሮ በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው ድንሃል የሚል ምንም አጋንንት ከሰማይ ከሲኦል ወርዶ ቢመጣ አልዳንክም ሊለኝ አይችልም። በምንም አይነት ብዙ ፈተና ይመጣል፣ ብዙ ፈተና እናልፋለን፣ አልዳንክም አንተ ብሎ ሰይጣን ሊናገር ድፍረት የለውም። ምክንያቱም በነፍሴ ውስጥ ምስክርነት አለኝ የእግዚአብሔር ልጅ በመሆኔ። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረው ምስክር ስላላመነ ሐሰተኛ አድርጎታል። እግዚአብሔርም የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ምን አለው? ልጁ ያለው የእግዚአብሔር ልጅ የሌለው ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለውም። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለውም። ሕይወት የሌለው ሰው ምግብ ሕይወት የሌለውን ሰው ምግብ ማብላት ውሃ ማጠጣት አይቻል፣ አይዋጥለትማ፣ የሞተ ነው። የእግዚአብሔር ሕይወት በውስጡ ያለው አማኝ ብቻ መብላት መጠጣት ጸንቶ መቆም ይችላል። እግዚአብሔር ልጅ ያለው ሕይወት አለው። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። በሁለተኛ ደረጃ በቃሉ ብርሃን እንመላለስ እንኑር። ቃሉ ተሰጠን፣ ይህን ቃል ግን እንመላለስበት እንኖርበት። ለይስሙላ አይደለም ይህንን ቃል የምንማረው። የእግዚአብሔር ቃል ለአእምሮ ብርሃን ነው፣ ለመንፈስ ብርሃን ነው፣ ለልብ ብርሃን ነው፣ ለሕይወት ብርሃን ነው፣ ለዘመናት ብርሃን ነው፣ ለዘመናችን ብርሃን ነው። አእምሮ ውስጣችንን ያበራዋል። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። ነፍስ የድንቁርናን ጨለማ የምትዋጋው በእግዚአብሔር ቃል ነው። ከድንቁርና የምትወጣውም በእግዚአብሔር ቃል ነው። ያለ እግዚአብሔር ቃል የእግዚአብሔር እውቀት ሊኖረን አይችልም። የእግዚአብሔር ማስተዋል ሊኖረን አይችልም። የእግዚአብሔር መልክ፣ የእግዚአብሔር ድምፅ ሊኖረን አይችልም። የእግዚአብሔር ጥበቃ ሊኖረን አይችልም። ስለዚህ እኔና እናንተ እግዚአብሔር ቃል ያስፈልገናል። እግዚአብሔር ቃል ያስፈልገናል። ቃሉ የዕለት እንጀራ ነው። ቃሉ የሕይወት ጋሻ ነው። ቃሉ የዘላለም አለት ነው። ቃሉን ብላ ጉልበት ይሆናል፣ ፈውስ ይሆናል፣ ሞገስ ይሆናል፣ ተስፋ ይሆናል፣ ድጋፍ ይሆናል። ተስፋ እንደሌለ ወርቅ አትጩህ፣ ወደ ቃሉ ሂድ፣ ቃሉ ያነሳሃል። ላይመስለን ይችላል፣ ላይታየን ይችላል። ታየ አልታየ ይህ ቃል ለዘላለም እውነት ነው። አሜን። እውነት ነው። በሕይወታችን እውነት ነው። በዘመናችን እውነት ነው። ይህ ቃል ማንም የማሻሽለው ማንም ምንም ሊጨምርበት የማይችል እንዳለ የሚሰራ ቃል ነው። አሜን። ይሰራል በሉ። አሜን። ይሰራል በሉ። ይህ ቃል የዘላለም ዘላለም አለት ነው። ይሸከመሃል እንጂ አትሸከመውም። ያርመሃል እንጂ አታርመውም። ይለውጠሃል እንጂ አትለውጠውም። ብዙ ዓለም ሊቃውንት ተሰብስቦ ይሄ ቃል መቅረት አለበት፣ ይሄ መጨመር አለበት እያሉ ይላል። የእግዚአብሔር ቃል ይለውጣል እንጂ ማንም ሊለውጠው አይችልም። እግዚአብሔርን ቃል ማንም ማሻሻል አይችልም። እብድ ብቻ ነው ያን የሚሞክረው፣ መውጫውን መግባቱን የማያውቅ። ስለዚህ ይህ ቃል አለት ስለሆነ ከጥንቱ ለጥንቶቹ የተሰጠው ቃል ይሄ ነው። እስኪ ዘዳግም ምዕራፍ 10 አውጡ፣ 6 አውጡ። ዘዳግም ኦሪት ዘዳግም ምዕራፍ 6 ከቁጥር 4 ጀምሮ አለት መሆኑን በዚህ ታቃላችሁ። አለት መሆኑ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክን እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ። ውደደው ይሄንን አምላክ። እኔም ዛሬ አንተን የማዘውን ይህን ቃል በልብ ያዝ፣ ለልጆችም አስተምረው። በቤትም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም ተጫወቶ። ምን አይነት ኢምፖርታንት ቢሆን ነው እንደዛ የተባሉት? ያለዚህ ቃል ምንም ምንም ቀን አይገኝ ነው። በእጅም ምልክት አድርጌ እሰረው፣ በዓይኖችም መካከል እንደ ክታብ ይሁኑልህ፣ በቤትም መቃኖች በደጃፊም በሮች ላይ ጻፈው፣ ስትወጣ ስትገባ እንድታየው እንድትጽናናበት ጻፈው። ያዘው፣ አሰላስለው፣ ለልጆች ለሚመጣው ትውልድ ስጠው። የዓለም ተስፋ ይሄ ብቻ ነው። የዓለም ተስፋ ይሄ ብቻ ነው። ወገኔ፣ በዚህ ቃል ላይ ከቆምክ የእስራኤል አምላክ እግዚአብሔር ለዘላለም ያለውን በሕይወት ይሰራል፣ ያለውን ይሰራል። አሜን፣ ይሰራል። አሜን፣ ይሰራል። ቃሉ አለት ነው። ሰው መጣ ብሎ፣ አስተማሪ መጣ ብሎ፣ ነቢይ መጣ ብሎ፣ ያ መጣ ብሎ እንደው ወደ ቀኝ ወደ ግራ ወደ ቀኝ ወደ ግራ ታውቃላችሁ፣ እነዚህ አንድ ቀን ይደክማቸውና ሁሉን እርግፍ አድርጎ ቤታቸው ይቀመጣሉ። ቤቴ ተቀመጭ ያለው የሚሉ ሰዎች አልሰምታችሁ አታውቁም? ቤት ቁጭ ብለዋል፣ ቤታቸው ቁጭ ብለዋል። ለምንድን ነው ቤታቸው ቁጭ ያሉት? ደከማቸው። እዛ ሄዱ መልስ እናገኛለን ብሎ ይሄዳሉ። ከዛ መልስ ያጣሉ። እዛ መልስ እናገኛለን ብሎ ይሄዳሉ፣ ያጣሉ። ከዛ በኋላ ምንድን ወሰ ምን ጎቭ ላይፍ እያሉ ቁጭ ላሉ። በአለቱ ላይ የቆመ ሰው የፈለገው ነገር ቢሆን ይቆማል። አሜን፣ ይቆማል። አይንቀሸቀሽም። ቃል ውስጥ እንትን ብሎ ጌታዬ፣ የቃል ምስጢር ይግባኝ፣ የዚህ መልስ ምንድን ነው ብሎ ከእግዚአብሔር ይጠየቅ። ቃሉ፣ የቃሉ አለት። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። ሁላችን ብድግ እንላለን። መጽሐፍ ቅዱሳችሁን አስቀምጡ። ቃል፣ የእግዚአብሔር ቃል። ሃሌሉያ! የእግዚአብሔር ቃል አለቱ። አለት፣ አለት፣ አለት። ሩጫ የሚበዛባችሁ ሰዎች አለት ያስፈልጋችኋል። ወደ ግራ ወደ ቀኝ እንደው በቃ መንከራተት፣ መዋዠቅ፣ አለት። ኢየሱስ ክርስቶስ ወደ ቤታቸው አይመጣም እንዴ? ኢየሱስ ክርስቶስ እናንተን አይናገርም እንዴ? ኢየሱስ ክርስቶስ በሕይወታችሁ ውስጥ ቃሉን አይልክም እንዴ? የእያንዳንዱ ሰው መዳን፣ የእያንዳንዱ ሰው ሕይወት ወገኖቼ ግልጽ የሚሆነው መቼ ነው መሰላችሁ? የእግዚአብሔርን ቃል ራሱ በጎቼ ድምፅን ይሰማሉ ነው ያለው። ትሰማለህ? ትሰሚያለሽ? አሜን። እንሰማለን በሉ። አሜን። እንሰማለን በሉ። እግዚአብሔር ይናገረናል። ከእግዚአብሔር እንሰማለን። በዛን ጊዜ ስጋ ለባሽ ሁሉ ጸጥ ይላል። እግዚአብሔር ወደዛ ሙላት፣ እግዚአብሔር ወደዛ ማስተዋል፣ እግዚአብሔር ወደዛ ጥበብ ያስገባን። አሜን፣ ያስገባን። እስኪ በእልልታና በጭብጨባ ሃሌሉያ፣ ሃሌሉያ። ክብር ለዘላለም እስከ ዘላለም ለሰራዊት ጌታ ለእግዚአብሔር ይሁን። እግዚአብሔር ሕይወታችሁን፣ ዘመናችሁን፣ ኑሯችሁን ይባርክ። እግዚአብሔር በቃሉ መገለጥ ይባርካችሁ፣ በቃሉ ማስተዋል ይባርካችሁ፣ በቃሉ ፍቅር ይባርካችሁ፣ በቃሉ ክብር ይባርካችሁ፣ በቃሉ ጥበቃ ይባርካችሁ። ቤታችሁ፣ ሕይወታችሁ፣ ዘመናችሁ በዛ ቃል የተጠበቀ ይሆን። የእስራኤል ቅዱስ እግዚአብሔር ይጠብቃችሁ። እግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ። አሜን።
በእግዚአብሔር ቃል ላይ እስከ ቆምን ድረስ የተባለልንን የተነገረልንን ተስፋ ሁሉ ልንወርስ እንችላለን። እኛ የምንመረው በሁኔታ በሰዎች በአካባቢያችን ወይም በስሜታችን መሆን የለበትም። እነዚህ ሁሉ ሊመሩን አለያም ሊነዱን ይችላሉ። ለዚህ ብቻኛው መፍትሄ ቃሉን ማንበብና በቃሉ መታመን መጽናት ብቻ ነው። የተከበራችሁ አድማጮቻችን በእውነተኛ አለት ላይ የታነጸ ህይወት በሚል ርዕስ በሁለት ክፍል ወደ እናንተ ያደረስነውን መልእክት በዚሁ እናበቃለን። በሚቀጥለው ሳምንት የወንጌል ኃይል በሚል ቄስ ዶክተር ቶሎሳ ጉዲና ከእግዚአብሔር ቃል መልእክት አላቸው እንድትከታተሉ እንጋብዛለን። ለዛሬ ያዘጋጀነውን በዚሁ አብቅተናል። እንደተለመደው አስተያየቶቻችሁን በአድራሻችን ላኩልን። ጌታ ቢፈቅድ ብንኖርም ሳምንት እንገናኛለን። ሰላም ሁኑ። የተከበራችሁ አድማጮቻችን ዝግጅታችንን አስመልክቶ ጥያቄ ወይም አስተያየት ቢኖራችሁ እንደዚሁም በቤተ ክርስቲያናችን የሚተላለፉትን መልእክቶች በሲዲ ወይም በዲቪዲ ለማግኘት ከፈለጉ በአድራሻችን ይጠይቁን። አድራሻችን ኢትዮጵያ ኢቫንጀሊካል ቸርች 4550 ግሪል ሰርክል ስቶን ማውንቴን ጆርጂያ 30083 ብላችሁ ብጽፉልን ይደርሰናል፣ እናስተናግዳለን። www.eetatlanta.com ድረ ገጻችንን ቢጎበኙ የበለጠ መረጃ ያገኛሉ። በቤተ ክርስቲያናችን የሚካሄዱ ፕሮግራሞች ዘወትር እሁድ ጠዋት በ10 AM የሚጀምር የአምልኮ ጊዜ ይኖረናል። እንደዚሁም እሁድ ምሽት በ7 PM የሚጀምር ፕሮግራም አለን። ሮብ ምሽት አጋማሽ በ7 PM የሚጀምር ፕሮግራም ሲኖረን፣ እንደዚሁም አርብ ምሽት በ7 PM ላይ የጸሎት ፕሮግራም ይኖረናል። በእነዚህ ዝግጅቶች ላይ በመገኘት የበረከቱ ተካፋይ እንዲሆኑ እንጋብዞታለን። ለበለጠ መረጃ በስልክ ቁጥራችን 770-496-1665 ይደውሉልን። ደግሞ አለው 770-496-1665 ይደውሉልን።